Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ። ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና የትኛውንም የሀገሪቱን ሕግ እንዳልጣሱና የታሰሩትም ይመሩታል የተባለውን ሰላማዊ ትግል በመንግስት ስጋት ስለፈጠረ ነው ሲል ኦሮሞ ፌዴራሊስት ኮንግረስ ፓርቲ ዛሬ መግለጫ ወጣ።
ዶክተር መረራ መታሰሩ አግባብ አለመሆኑና በአስቸኳይ እንዲፈታልንም ጥያቄ ማቅረባችን ነው።
የኦሮሞ ፌዴራላዊ ኮንግረስ ራስ ፈጻሚ አባል አቶ ጥሩነህ ገምታ ናቸው። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ዛሬ የስድስት ካቢኔ ሹመት አጽድቋል።
አዳዲስ ሰዎች በማምጣት መሰረታዊ የፖሊሲ ለውጥ የሚያስፈልገው ችግሮች መፍታት አይቻልም።
ሹመቱን አስመልክተው አስተያየት የሰጡት የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው።
ባሳለፍነው ሳምንት ዓለም አቀፉ ኤችአይቪ ኤድስ ቀን ተከብሮ ነበር።
የሳት ለጋው እየተተመው እየተወረፉ ይመጡ ወጣት ሴቶች ናቸው። በአብዛኛው በዚች ክፍላ ይመጡ እድሜያቸው ከ18 እስከ 27-28 እድሜ ክልል ያሉ ወጣት ልጆች ናቸው።
የመቅድም ኢትዮጵያ ስራ አስኪያጅ አቶ መንግስቱ ዘመነን እንግዳችን አድርገናል።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና የትኛውንም የሀገሪቱን ሕግ እንዳልጣሱና የታሰሩትም ይመሩታል በተባለው ሰላማዊ ትግል በመንግስት ላይ ስጋት ስለፈጠረ ነው ሲል ኦሮሞ ፌዴራሊስት ኮንግረስ ፓርቲ ዛሬ መግለጫ ወጣ። መንግስት በበኩሉ ዶክተር መረራ የታሰሩት በሽብርተኝነት ከተፈረጁ አካላት ጋር በመገናኘታቸው ነው፣ የአስቸኳይ ጊዜ አዋጁንም ጥሰዋል በሚል እንደሆነ እየገለጸ ነው። አድማጮች፣ የዚህን ዜና ዝርዝር ከዜና በኋላ በሚኖረን ክፍለ ጊዜ ይዘን እንመለሳለን። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ዛሬ የስድስት ካቢኔ ሹመትን ማጽደቁን ከአዲስ አበባ ደርሶናል። እንግዲህ ከዚሁ ጋር በተያያዘ በዛሬው ዕለት የተካሄደው የትግራይ ብሔራዊ ክልላዊ መንግስት ምክር ቤት የስድስት ካቢኔ ሹመትን አስመልክቶ የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ህዝብ ግንኙነት ኃላፊ የሰዎች መቀየር ለትግራይ ህዝብ ችግሮች የሚሰጠው መፍትሄ አይኖርም ብለውታል። አድማጮች፣ የዚህንም ዜና ዝርዝር ከዜና በኋላ በሚኖረን ጊዜ እንመለስበታለን። ወደ ዓለም አቀፍ ዜና ስንሻገር በ1990ዎቹ ዓመታት የጦር ወንጀል ፈጽመዋል ተብለው ዓለም አቀፉ ፍርድ ቤት በሄግ የተከሰሱት የቀድሞ የሰርቢያ ወታደራዊ ጦር አዛዥ ራትኮ ሚላዲች የውሳኔ ሀሳብ ለመስማት ዛሬ ሰኞ ችሎት እንደሚቀርቡ ተነግሯል። ሚላዲች ለደረሰው የጦር ወንጀል ተጠያቂ ሆነው በዓለም አቀፉ የወንጀል ፍርድ ቤት ከቀረቡ 4 ዓመታት ያለፈ ቢሆንም አቃቢያን ህግ ዛሬ በሚካሄደው የመፋረጃ ሀሳብ ላይ ተጨማሪ የእስራት ዘመን ይጠይቃሉ ተብሎ ይጠበቃል። የ74 ዓመቱ ምላዲች ቦዝኒያ ውስጥ እንደ አውሮፓውያን አቆጣጠር ከ1992 እስከ 1995 በተካሄደው ውዝግብ እጃቸው እንደሌለበት አስተባብለው የጦር ወንጀልም ሆነ በሰው ልጆች ላይ ፈጽመዋል ተብሎ የቀረበባቸውን 11 ክሶች ሐሰት ነው ብለውታል። በሶሪያ ሰሜናዊ ከተማ አሌፖ የ7 ቀን የተኩስ አቁም ስምምነት እንዲደረግ የተባበሩት መንግስታት የጸጥታው ምክር ቤት ችሎት ዛሬ ሰኞ ጥሪ ማድረጉ ተሰማ። ወደ 6 ዓመት የተጠጋው የእርስ በርስ ጦርነት እስከ ተቀሰቀሰበት ድረስ ትልቋ የሶሪያ ከተማ የሆነችው አሌፖ በአሁኑ ወቅት የከተማይቱን ከሽምቅ ተዋጊዎች ለማስለቀቅ በሩሲያ የሚታገዙት የሶሪያ ወታደሮች ከፍተኛ የመልሶ ማጥቃት ጦርነት የሚያካሂዱባት ከተማ ሆናለች። የኢራንን የኒውክሌር የጦር መሳሪያ ውል የፈረሙት 3 የፈረሙት መንግስታት አገሮቻቸው ውስጥ ምንም አይነት ሁኔታ ቢፈጠር ስምምነቱን ማክበር እንዲቀጥሉ የቻይናና የኢራን ውጭ ጉዳይ ሚኒስትሮች አሳሰቡ። የሚኒስትሮቹ ማሳሰቢያ በዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ላይ ያነጣጠረ መስሏል። ለምን ቢባል ሚስተር ትራምፕ በምረጡኝ ዘመቻቸው ወቅት ይህን የፕሬዚዳንት ባራክ ኦባማ እጅ በትልቁ እንዳለበት ተብሎ የሚገመተው የኢራን ኒውክሌር ስምምነት የማይረባ ስምምነት ነውና እንደገና ፈትሸዋለሁ ማለታቸው ተሰምቷልና ነው። ሌሎች ማናቸውም ወገኖች ግን ይህ የኢራንን የኒውክሌር ጦር መሳሪያ ስምምነት እናፈርሳለን ሲሉ አልተሰሙም። የኢራኑ የውጭ ጉዳይ ሚኒስቴር መሐመድ ጃቫድ በተናገሩት ቃልም ውሉን የፈረሙ አገሮች ሁሉ ስምምነቱን የመተግበር ኃላፊነት አለባቸው ብለዋል። የቻይናው አቻቸው ዋንግ ዪ ውሉ የሁሉም ፈራሚ አገሮች ስምምነት ብቻ ሳይሆን ስራ ላይ የመዋል ግዴታንም ይጨምራል ብለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አረጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዝግጅታችን እናመራለን። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና የትኛውንም የሀገሪቱን ሕግ እንዳልጣሱና የታሰሩትም ይመሩታል በተባለው ሰላማዊ ትግል በመንግስት ላይ ስጋት ስለፈጠረ ነው ሲል የኦሮሞ ፌዴራሊስት ኮንግረስ ዛሬ መግለጫ ወጣ። መንግስት በበኩሉ ዶክተር መረራ የታሰሩት በሽብርተኝነት ከተፈረጁ አካላት ጋር በመገናኘታቸው የአስቸኳይ ጊዜ አዋጁን ጥሰዋል በሚል እንደሆነ እያስታወቀ ነው። ኦፌኮ መሪው በአስቸኳይ እንዲፈቱ በመግለጫው ጥሪ አቅርቧል። መለስካቸው አመሃ ከአዲስ አበባ ተከታዩን ዘገባ አድርሶናል።
በኦሮሞ ፌዴራላዊ ኮንግሬስ ህዳር 24 ቀን 2009 ዓ.ም በጽሑፍ የተሰራጨው መግለጫ የኦሮሞ ህዝብ በግፈኛ ገዢዎች የበደል ጽዋ መጋት ከጀመረ ጊዜ የቆየ ቢሆንም ለአፍታም ከትግሉ ያፈገፈገበት ጊዜ የለም ይላል። ለአያሌ ዓመታትም የመብት ትግሉን እንዳላቋረጠ በመዘርዘር በየጊዜው በዚህ ትግል ጉልህ ሚና ተጫውተዋል ያላቸውን የኦሮሞ ታጋዮችን ስምም ያስታውሳል። ዶክተር መረራ ጉዲናም ከእነዚህ አንዱ መሆናቸውን በማስታወስ መላ ሕይወቱን ለኢትዮጵያ ሕዝብ በአጠቃላይና በተለይም ለኦሮሞ ሕዝብ ሲታገልና ሲያታግል የቆየ እንደሆነ በመግለጽ የአውሮፓ ኅብረትም ባለፈው ወር ወደ ብራስልስ ሲጠራቸው ይህንኑ በመገንዘብ በሀገሪቱ ውስጥ ያለውን ሁኔታ እንዲያስረዱ እንደነበረ ያስገነዝባል። የመግለጫውን ዓላማ በተመለከተም የኦፌኮ የሥራ አስፈጻሚ አባል አቶ ጥሩነህ ገምታ ለቪኦኤ ይህንን ብለዋል።
ዶክተር መረራ የአስቸኳይ ጊዜ አዋጅ ወይም ሌላ የሀገሪቱ ሕግ የጣሰው ነገር አለመኖሩን እና በማንኛውም ቦታ ላይ ዶክተር መረራን የተጠረጠረበት ነገር ሁሉ መሰረተ ቢስ ውንጀላ መሆኑንና ዶክተር መረራ ይመሩ የነበረውን ህዝባዊ ሰላማዊ ህዝባዊ ትግልን ለማኮላሸት ወይም ለማቀዝቀዝ የታሰበ እንደነበረና ይሄ ዶክተር መረራ መታሰሩ አግባብ አለመሆኑና በአስቸኳይ እንዲፈታልንም ጥያቄ ማቅረባችን ነው።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ባለፈው ሳምንት መጨረሻ ላይ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ዶክተር መረራ ጉዲና በቁጥጥር ስር የዋሉት የአስቸኳይ ጊዜ አዋጁን በመጣሳቸው እንደሆነ ገልጸዋል። በተለይም በኢትዮጵያ ፓርላማ በአሸባሪነት ከተፈረጁ በመገናኘትና አብረው መግለጫ በማውጣትም የአስቸኳይ ጊዜ አዋጁን ጥሰዋል ብለዋል። አቶ ጥሩነህ ገምታ ግን ይህንን አይቀበልም። ዶክተር መረራ ከሀገሪቱ ህጎች የትኛውንም ህግ እንዳልጣሱ ከሳሾቹም ወንጃዮቹም ሳይቀሩ ያውቃሉ ይላሉ።
ይሄ ከአሸባሪ ድርጅቶች ጋር የመቆም የሚለው ነገር የዶክተር መረራ ዓላማ አይደለም። እሱ የተጓጓዘበት ዓላማ ቢኖር የአውሮፓ ህብረት ባደረገለት ጥሪ መሰረት በዛ ላይ በሀገሪቱ ውስጥ የሚገኙ ችግሮችን ወይም እየተከሰተ ያለውን ችግሮች ወዴት እንደሚያመሩ ጭምር ለማስረዳት እዛ የአውሮፓ ህብረት ስብሰባ ላይ የተገኘ ብቻው ነው እኛ የምናውቀው የዓለም ህብረተሰብ የሚያውቀው እና ምናልባትም ከሳሾቹም ወይም ወንጃዎቹም የሚረዱት ይሄንን ነው።
አቶ ጥሩነህ ጨምሮ ዶክተር መረራ ከተያዙበት ጊዜ ጀምሮ በአስቸኳይ ጊዜ አዋጁ ምክንያት በቁጥጥር ስር ከሚውሉ ሰዎች በተለየ ሁኔታ ፍርድ ቤት መቅረባቸውን ለቪኦኤ አስረድተዋል። እሳቸው እንዳብራሩትም ብዙ ጊዜ በሀገሪቱ ተደርጎ የማይታወቅ ሁኔታ ዶክተር መረራ በተያዙ 10 ሰዓት ባልሞላ ጊዜ ውስጥ ፍርድ ቤት ቀርበዋል ይላሉ።
ሐሙስ ለት ከሰዓት በኋላ ወደ 10 ሰዓት አካባቢ አራዳ ምድብ ችሎት እንደቀረቡ ሰምተናል።
የመጀመሪያ ደረጃ ፍርድ ቤት
ቀርበዋል። በዛም ደግሞ በአሻባርነት የሚጠረጠሩ ሰዎች የሚጠየቁበት የጊዜ ቀጠሮ የ28 ቀናት የጊዜ ቀጠሮ ተጠይቆባቸው እንደነበረ ሰምተናል።
ፍርድ ቤቱ ይህንን የምርመራ ጊዜ ሰጥቷል ለፖሊስ?
አዎ፣ ይህንም መሆኑን የፓርቲያችን ተወካይና ጠበቃቸው ቀርቦ እንዳረጋገጠ ገልጸውልናል። ይህን መረጃ አግኝተናል።
አቶ ጥሩነህ የቤተሰብ አባላትን በመጥቀስም ዶክተር መረራ ጉዲና እስከ ትናንት ድረስ ጤንነታቸው የተሟላ እንደሆነ ማወቅ መቻላቸውንም ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ዛሬ የ6 ካቢኔ ሹመት ማጽደቁን የሚገልጽ ዜና ደርሶናል። ዘጋቢያችን ግርማይ ገብሩ ዝርዝሩን ይዟል።
የትግራይ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ በክልሉ ርዕሰ መስተዳድር በአቶ አባይ ወልዱ ዛሬ ጧት የቀረበለትን ሹመት አጽድቋል። ምክር ቤቱ የ6 የቢሮ ኃላፊዎች፣ የክልሉ የከፍተኛ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም የክልሉ ዋና ኦዲተር ኮሚሽነርን ሹመት በሙሉ ድምፅ አጽድቋል። አቶ አባይ ወልዱ ሹመቱ በክልሉ በቅርቡ በየደረጃው በተካሄደው ጥልቅ የመታደስ ንቅናቄ መሰረት ተደርጎ የቀረበ መሆኑን ተናግረዋል። የምሁራንን ተሳትፎ ለማጎልበት ታሳቢ የተደረገ ስለመሆኑ ርዕሰ መስተዳድሩ አቶ አባይ ወልዱ በንግግራቸው ወቅት ጠቅሷል። 6 አዲስ የተሾሙት የቢሮ ኃላፊዎች ዶክተር ኢንጂነር ገብረ መስቀል ካሳይ የትምህርት ቢሮ ኃላፊ፣ ዶክተር አትንኩት መዝገበ የግብርናና ገጠር ልማት ቢሮ አንድ ዘርፍ ኃላፊ፣ ዶክተር ተስፋ ሚካኤል ገብረ ዮሐንስ የውሃ ሀብት ቢሮ ኃላፊ፣ ዶክተር አብርሃ ኪሮስ የሳይንስና ቴክኖሎጂ ቢሮ ኃላፊ፣ ዶክተር የትም ወርቅ ገብረ መስቀል የሴቶች ጉዳይ ቢሮ ኃላፊት፣ ዶክተር ሙልጌታ ሐዱሽ የቴክኒክና ሙያ ቢሮ ኃላፊ ናቸው። በተጨማሪም ዶክተር ፋና ሐጎስ ለክልሉ ከፍተኛ ፍርድ ቤት ፕሬዝዳንት እንዲሁም አቶ አማኑኤል አሰፋ የክልሉ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ሆነው ተሾመዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
በተያያዘም በዛሬው ዕለት የተካሄደውን የትግራይ ብሔራዊ ክልላዊ መንግስት ምክር ቤት የ6 ካቢኔ ሹመት አስመልክቶ የአረና ትግራይ ለዲሞክራሲያዊና ሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ለአሜሪካ ድምጽ አስተያየት ሰጥተዋል። የሰዎች መቀያየር ለትግራይ ህዝብ ችግሮች የሚሰጠው መፍትሄ አይኖርም ብለዋል። ጽዮን ግርማ ማምሻውን አነጋግራቸዋለች።
በዛሬው ዕለት የትግራይ ካቢኔ ወሰኑ ለውጥ አለ። ይህም የተማሩ ሰዎች ወደ ካቢኔ ገብተዋል የሚል ዛሬ የትግራይ ክልል ካቢኔ ወይም ምክር ቤት አስታውቋል። እንደ ፓርቲ ይሄ ለውጥ ሳይኮሎጂካሊ የተወሰነ ጥቅም ሊኖረው ይችላል። በተማሩ ሰዎች ነን የምንመራው የሚለውን ካልተማሩ ሰዎች እና ከሽማግሌዎች የተሻለ ኃይል ያለው ለውጥም ሊያመጣ ይችላል የሚል ግምት አለው። ግን በመሰረት ግን የትግራይ መስተዳደር ችግር የሰዎች ብቻ አይደለም።
የትግራይ መሰረታዊ ችግር ይህ አይደለም ብለሃል እና ምንድን ነው ትግራይ ውስጥ ያለው መሰረታዊ ችግር?
የህወሓት አሰራር የፈጠረው ይኸው አብዮታዊ ዲሞክራሲ የሚለውን አይዲዮሎጂ የፈጠረው ችግር ነው በመሰረት እና አሁን በፍትህ በመልካም አስተዳደር በልማት ለውጥ ሊመጣ አልቻለም። ከፍተኛ የሆነ የስራ አጥነት አለ። እነዚህ ችግሮች መፍትሄ የሚሆነው የአሰራር ለውጥ መኖር አለበት። አሁን የፍትህ አካል ብንወስድ ከውቅሮ የካድሬዎች ማሰልጠኛ ነው ሰልጥነው የሚመጡት የትግራይ አቃቤ ህግና ዳኞች። ስለዚህ በአብዮታዊ ዲሞክራሲ አይዲዮሎጂ የተተበተሩ ካድሬዎች ናቸው እንጂ በህጉ በስርዓቱ ገለልተኛና ነጻ ሆነው እንዲሰሩ አይፈቅድላቸውም እና ከኢህአዴግ ትእዛዝ የፓርቲ ትእዛዝ እየተሻገረ ለውጥ ሊያመጡ የሚችሉ አካላት የለም። መምጣት ያለበት ግን ህወሓት በአሁኑ በ26 አመታት ለውጥ ማምጣት ያልቻለበት ምክንያት ምንድን ነው ብሎ የአሰራር፣ የፖሊሲ፣ የስትራቴጂ ለውጥ ማምጣት ያስፈልግ ነበር። ግን ያው የተለመደው መንገድ አዳዲስ ሰዎች ማምጣት ብዙ ለውጥ አያመጣም። ደግሞ ዋና ፖለቲካ ውሳኔ የሚሰጡት እነዛ ከኋላ ሆነው ኔትወርክ የሚያሽከረክሩት ትላልቆቹ የደረው የህወሀት አመራሮች ናቸው። ፖለቲካ ውሳኔ የሚሰጡት አይደለም፣ ካቢኔ የማስፈጸም ስራ ነው የሚሰጠው። ስለዚህ የማስፈጸም ተግባር ብቻ አይደለም ያለው ችግሩ።
ዛሬ ነው የተካሄደው ይሄ ሹምሽር እና ተከታትለሃል ብዬ ገምታለሁ። እንደ አንድ የተቃዋሚ ፖለቲካ ፓርቲ ድርጅት ምንድን ነው የተሰጠው ምክንያት ለሹምሽሩ መቀየር ነው ብሎ?
ሹምሽሩ ምክንያት የተሰጠው የጥልቅ ተሃድሶ የሚለውን ነው። በጥልቅ ተሃድሶ አመራሩ በሙስና በክራይ ተሳልነት በቅነት ጉድለት የተሰበሰበ ነበርና አዳዲስ ሰዎች መምጣት አለባቸው ከሚለው ነው። እነዚህ አዳዲስ ሰዎች ለዚህ ሙስና ክራይ ተሳልነት እና ቅንነት ያላቸው ናቸው ተብሎ ነው የሞጡት።
እንግዲህ እንደዚህ ከሆነ አንተ ከጠቀስካቸው ችግሮች ጋር ተመሳሳይነት ያላቸው ችግሮች ነው ማለት ነው የተነሳው። ለዚህ እርምጃ ሰዎች መቀየራቸውና አዲስ ካቢኔ መሾሙ የተነሱትን ችግሮች ይቀርፋል፣ ለውጥ ያመጣል ብላችሁ ታስባላችሁ? በእናንተ በኩል
አዳዲስ ሰዎች በማምጣት መሰረታዊ የፖሊሲ ለውጥ የሚያስፈልገው ችግሮች መፍታት አይቻልም። ለጊዜው የተወሰነ ጊዜ መነቃቃት ሊፈጥር ይችላል፣ ግን በመሰረታዊ የሆኑ ችግሮች የፖሊሲ ስህተት ነው ያለው እና በፖሊሲ ስህተት ሰዎች ብትቀያየር ምንም ለውጥ ሊያመጣ አይችልም። ለራሳቸው ግን ለጊዜውም ሊመስላቸው ይችላል፣ ለካድሬዎቻቸው ሊጠቅማቸው ይችላል እንጂ በመሰረቱ እነዚህ ሰዎች በግላቸው የሚያመጡት ለውጥ ሊኖር አይችልም። ከፍተኛ የሆነ የመልካም አስተዳደር ችግር አለ፣ ፍትህ ችግር አለ፣ የስራ አጥነት ችግር አለ። ስለዚህ አዲስ ፖሊሲ፣ አዲስ አቅጣጫ፣ አዲስ መፍትሄ ይዘህ መምጣት እንጂ አዳዲስ ሰዎች ይዘህ መጥተህ መሰረታዊ የሆነ ለውጥ ሊያመጣ አይችልም።
አቶ አንዶም፣ እንደሚታወቀው በርካታ ተቃውሞዎች በኦሮሚያ ክልል፣ በአማራ እንደዚሁም በደቡብ ክልል የተለያዩ ቦታዎች ስፍራዎች ነበር። አሁን በትግራይ ክልል ችግሮች አሉ፣ የስራ አጥነት ችግር አለ፣ የፍትህ ችግር አለ ብለው ጠቅሰዋል። ከህዝቡ በኩል ተቃውሞዎች ሲደረጉ አልታዩም እና እናንተ እነዚህ ችግሮች አሉ የምትሉት ምንድን ናቸው መነሻችሁ?
በትግራይ በዚህ ሁለት ዓመት ከፍተኛ የሆነ የተቃውሞ እንቅስቃሴዎች ነበሩ። ያው ሽፋን ማግኘታቸው ነው። ለምሳሌ የመቀለ የባጃጅ ሹፌሮች፣ የኤምባሲኔቲ በትግራይ በተለያዩ አካባቢዎች በርካታ ተቃውሞች ታይተዋል። በሰፋው እንደ ኦሮሚያና እንደ አማራ ክልሎች ከፍተኛ የሆነ እንቅስቃሴ ባይካሄድም ህዝቡ እየተቃወሙ ነው። በራሳቸው መድረኮችም በተደጋጋሚ እየተገለጸ ነው የህብረተሰቡ ተቃውሞ እና ይሄ ከሌሎቹ ጎልቶ ያልወጣው አፈራው በትግራይ የባሰ ስለሆነ ነው። ህወሀት ትግራይ እንደ የመጨረሻ ስፍራ ይወስዳታል፣ እንደ መጨረሻ ቦታው ይወስዳታል። ለዚህም ከፍተኛ የአፈና መዋቅር ዘርግቷል። እንደሚታወቀው አንድ ለአምስት የሚል መዋቅር በመላው ሀገሪቱ አለ። በትግራይ ግን አንድ ለአንድ የሚባል ተጨማሪ የአፈና መስመር አለ። አንድ ለአንድ እንዴት ነው? አንድ ለአምስት አሉ። እነዛ ኤቢሲዲ ተብለው ግሬድ ይሰጣቸዋል። የተቃውሞ መንፈስ አለው የሚባለው ሰውዬ ለአንደኛው ካፌ ከፍተኛ ክትትልና ቁጥጥር ይደረጋል እና አፈና በትግራይ ነው የሚሰው የሚዲያ ሽፋን የለም እና በዚህ ምክንያት ነው እንጂ ህብረተሰቡ ከፍተኛ የሆነ ተቃውሞ እያካሄደ ነው። በተጨማሪም ወጣቶቹ በህገ ወጥ ነጋዴዎች ሳይቀር ተመልምለ ወደ ውጭ እየተሸጡ ነው ማለት ይቻላል። ወጣቶቹ በአቋራጭ ሀብት ለመሰብሰብ ነው እየተሰደዱ ያሉት የሚለምናለ በህወሀት በኩል ግን ወጣቱ ከፍተኛ የሆነ የመሰደድ ሁኔታ አለው። ከዚህና ከአፈናው መስረድ የመነጨ ነው ተቃውሞ እንደዛ ሁኔታ ያልሆነው።
እሺ፣ አቶ አንዶም በጣም እናመሰግናለን። እንግዲህ በቀጣይ ሰፋ ያሉ ውይይቶች ይኖሩናል ብዬ ተስፋ አደርጋለሁ ከሰዓት አንጻር። ለዛሬ በጣም አመሰግናለሁ።
እኔም አመሰግናለሁ።
መሰከር ተደርጎ ይደመጣል ትንፋሼ ላሳየኝ ፍቅር ይሰማ ምላሽ እስቲ ማየልሆ ለሀሳብ ድራሽ እስቲ ማየልሆ ለሀሳብ ድራሽ የምትወደድነሃ የፍቅርህ ልሆን አምናና
አዲስ ነቃ ጥበብ ምስክር ከተሰኘው አልበሟ ላይ ምስክር የተሰኘውን ዜማ ነበር ያስደመጥናችሁ። እንግዲህ ከዚህ አልበሟ ላይ በጣም የተወደደ ስራዋ ነው። ወደ ቀደም ሲል መግቢያችን ላይ ወደ ጠቀስነው ሪፖርት ነው የምናልፈው። እንደ አውሮፓውያን አቆጣጠር ከ1988 ዓመተ ምህረት ጀምሮ በዓለም አቀፍ ደረጃ መከበር የጀመረው ዓመታዊው የኤችአይቪ ኤድስ ቀን በኢትዮጵያን ባሳለፍነው ሳምንት ሐሙስ ዕለት ተከብሮ መዋሉ ይታወሳል። በኢትዮጵያ ቫይረሱን ለመከላከልና ለመቆጣጠር በታቀደው መሰረት የተደረገውን እንቅስቃሴ በተመለከተ ከኢትዮጵያ ብሔራዊ ኤችአይቪ ኤድስ መቆጣጠሪያና መከላከያ ጽህፈት ቤት ባለሙያዎችን አነጋግረን ነበር። ለዛሬ ደግሞ የቫይረሱ ስርጭት በምን ሁኔታ ላይ እንደሚገኝ፣ ቫይረሱን በመቆጣጠርና በመከላከል ዙሪያ ያለውን ለውጥ በተመለከተ የመቅድም ኢትዮጵያ ስራ አስኪያጅ የሆኑትን አቶ መንግስቱ ዘመነን መስታወት አራጋው አነጋግራቸዋለች።
መቅድም ኢትዮጵያ በመላው ኢትዮጵያ የሚገኙ ከ12,000 በላይ ኤችአይቪ ቫይረስ በደማቸው የተገኘባቸው አባላትን ይዞ የሚንቀሳቀስ ማህበር ነው። የማህበሩ ስራ አስኪያጅ አቶ መንግስቱ ዘመነ የኤችአይቪ ስርጭት ያለበትን ሁኔታ እንዲህ ገልጸውልናል።
በአጠቃላይ ባለፉት 2-3 ዓመታት ትንሽ በኢትዮጵያ መዘናጋትና ስራዎችም የተቀናጁ ባለመሆናቸው እንደተወራለት የኤችአይቪ ስርጭት እየተገደበ ሳይሆን በተወሰነ መልኩ በአንዳንድ አካባቢዎች ደግሞ የማገረሸትና የስርጭት አድማሱ ትንሽ ከፍ ያለባቸው አካባቢዎች አዲስ አበባ ጀምሮ ታይተዋል። ይህም እንግዲህ የመዘናጋትና መስተናከር ብሎ አለማስኬዱ አንዱ መለኪያው ብዬ አስባለሁኝ።
ከጥቂት ዓመታት በፊት በኤችአይቪ ስርጭት ዙሪያ ላይ የሚደረገው ሀገር አቀፍ እንቅስቃሴ በመቀነሱ ምክንያት አዳዲስ በቫይረሱ የሚያዙ ሰዎች ቁጥር የተጠበቀውን ያህል አልቀነሰም በማለት አቶ መንግስቱ ዘመነ ይናገራሉ።
በዚችኛው ዓመት ትንሽ መዘናጋትና ችግሩ እየተከሰተ መሆኑም የመረዳት ሁኔታ ይታያል። ለዚህም የተለያዩ ሰነዶች እንግዲህ ተዘጋጅተው ፕሮግራሙን የኤችአይቪ መከላከል ፕሮግራሙን አጠናክሮ መቀጠል የተነሳበት ሁኔታ እንዳለ ያው በሚዲያዎች ሲነገሩ እንሰማለን እና አሁንም አጠናክረ ምንቀጥ የሚል መልእክቶች ሁሉ እየተላለፉ ናቸው ያሉት። በዚህም ምክንያት አሁን ባለፉት 2 ዓመት ያላየናቸው የተለያዩ ፕሮግራሞች በአሁኑ ሰዓት በሀገሪቱ ላይ በተለያዩ ቦታዎች እየተተገበሩ ነው የሚገኙት።
በመቅድም ኢትዮጵያ ማህበር በአባልነት ከተመዘገቡት ውስጥ ሴቶች ምን ያህል ቁጥሩን ይይዛሉ ለሚለው ጥያቄ አቶ መንግስቱ ሲመልሱ
መቅድም በአሁኑ ሰዓት ከ65-70% ሴቶች ናቸው የመቅድም አባላቶች። በአብዛኛው ወደ መቅድም የሚመጡት እነዚህ ናቸው። በብዛት የሚካለት ወንዱ የራሱ የሆነ እሱም አይጋለጥም ማለት አይደለም። ወንዴ የተለያዩ አቅጣጫዎችን ይከተላል። ሴቶች ሁልጊዜ ለጉዳት የሚጋለጡ ስለሆኑ በአብዛኛው ወደ ማህበራት ተገቢ ድጋፍ ለማግኘት ወደ ማህበራት ሲጠጉ ይታያሉ። ስለዚህ የመቅድም ማህበራት ከ65-70% ሴቶች ናቸው። በዚህ ሁኔታም እድሜያቸውም ሲታይ ወጣቶች ናቸው። አሁን ደግሞ በስፋት እየታየ ያለው ከገጠር የሚመጡ ሴቶች ናቸው። ለስራ ፍለጋ ወደ የከተማው እየኮረፉ የሚመጡ ሴቶች፣ ወጣት ሴቶች ናቸው በአብዛኛው በዚህ ችግር ላይ ይመጡ። የእኛ እንትን የሚያሳየው እንደዛ ነው። እድሜያቸው ከ18-27-28 እድሜ ክልል ያሉ ወጣት ልጆች ናቸው በጭሩ ላይ የተጋለጠ።
በመጨረሻም ኤች አይ ቪን በመቆጣጠርና በመከላከል ዙሪያ የበለጠ መሰራት አለበት፣ በተለይም ወጣቱ ትውልድ ራሱን ከቫይረሱ መጠበቅ እንደሚገባው አቶ መንግስቱ ዘመነ መልእክታቸውን አስተላልፈዋል።
በሀገራችን አሁንም በተለያዩ አካባቢዎች በተለይ ራፍ አካባቢ የሚኖሩ አካባቢዎች ላይ ስርጭቱ የከፋ እንደሆነ መረጃዎች የሚያሳዩ መንግስትን በይፋ እያወጣ የሚገኝ ሁኔታ ነው። ስለዚህ በአሁኑ ሰዓት የምንዘናጋበት አይደለም። አሁንም ኤች አይ ቪ መድኃኒት የለውም። ህብረተሰቡ ይህንን ተገንዝቦ ራሱን ሊከላከልና አሁንም በባህሪ ለውጡ ላይ ራሱን ማጠናከር ይጠበቅበታል ብዬ አስባለሁ። በተለይ ወጣቱ ትውልድ አሁን በጣም እየተዘናጋ ይገኛል። ስለዚህ ኤች አይ ቪ ደግሞ እድሜን ትንሽ ለማቆየት የሚደረገው ላይ ያም በጣም አስጠቃቂ ነው። ረጅም ጊዜ መድኃኒት መውሰድ በጣም ሰልችና በጣም ተመራጭ አይደለም። ስለዚህ ራስን ጠብቆ ከኤች አይ ቪ መከላከሉት በጣም አማራጭ ነው ብዬ አስባለሁ። ስለዚህ በተለይ ለወጣቱ ይህን መልእክት ነው ማስተላልፈው።
በአህጉራችን ስለ ፊደል ካስትሮ ያለው ስሜት ተመሳሳይ ነው በማለት የአፍሪካው ምክትል ኮሚሽነር ኢራስተስ ሙንቻ አስተያየታቸውን ሰጥተው ነበር። እስክንድር ፍሬው ከኢትዮጵያ በኩባ ተማሪዎች የነበሩትንም ጨምሮ አነጋግሮ አንድ ዘገባ አለው።
ቪቫ ፊደል! ሀስተ ሴምፕሬ ኮመንዳንቴ!
ስሜት የተቀላቀለበት የሐዘን ድባብ ያጠላበት የፊደል ካስትሮ መታሰቢያ ስነ ስርዓት በአዲስ አበባ በ1970ዎቹ በኩባ የተማሩ ኢትዮጵያውያን ባዘጋጁትና በብዛት በተገኙበት በዚህ ስነ ስርዓት ሌሎች እንግዶችም ታድመዋል። ተቀማጭነታቸው በአዲስ አበባ የሆነ አምባሳደሮች፣ ዲፕሎማቶችና ሌሎች የህብረተሰብ ክፍሎች በስፍራው ነበሩ። የአፍሪካ ህብረትን በመወከል የተገኙት የህብረቱ ኮሚሽን ምክትል ሊቀመንበር ኢራስተስ ሙንቻ ደግሞ ሐዘን ከፊታቸው እንባካይናቸው ይታይ ነበር። ጠጋ በማለት ያነጋገርኳቸው የፊደል ካስትሮ ሞት በዓለም ላይ ስላስከተለው የተደበላለቀ ስሜት ነበር አስተያየታቸውን የጀመሩት። የተደበላለቀ የሚለው አገላለጽ ለአፍሪካ እንደማይሰራ በመግለጽ ነው።
Well, in Africa there is independent confusion. The mixed reaction was in other parts of the world. In Africa, Fidel Castro remains a true friend that sacrificed through blood and any other means to gain independence for Africa and also stand shoulder to shoulder with Africa to support economic development for Africa.
በአፍሪካ ምንም አወዛጋቢ ነገር የለም። የተደበላለቀ ስሜት የታየው በሌላው ዓለም ክፍል ነው። በአፍሪካ ፊደል ካስትሮ ነፃ እንድንወጣ እውነተኛ የደም መስዋዕትነት የከፈሉና ሌላም አስተዋጽኦ ያደረጉ እውነተኛ ወዳጅ ናቸው። እንደዚሁም የአፍሪካን የኢኮኖሚ እድገት ለመደገፍ ከኛ ጎን ለጎን የቆሙ ነው ያሉት። ኩባና ህዝቦቿ ዋነኛ የአፍሪካ ወዳጆች እንደሆኑም የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አስረድተዋል።
That Cuba is not endowed with a lot of resources, but has given the little it has to train Africans to come and support their liberation. You couldn't have had a better friend than that.
Cuba ብዙ የተፈጠረው ሀብት ያላት ሀገር አይደለችም። ነገር ግን ካላት ከትንሹ ላይ በመቀነስ ሰጣናለች። አፍሪካውያንን ለማሰልጠን የመቋቋም ሂደቱንም ለመደገፍ ከዚህ የተሻለ ወዳጅ ሊኖረን አይችልም ነው ያሉት። የኢትዮጵያን የውጭ ጉዳይ ሚኒስቴር በመወከል የተገኙት አምባሳደር ታዬ ህዝቀስላሴም በሲያድ ባሬ ወረራ ወቅት ኩባውያን የከፈሉትን መስዋዕትነት አንረሳውም ብለዋል።
When we were denied the arms that we paid to defend our territory, nobody but except Fidel Castro came to our side and saved us.
የዚህን ዘገባ ሙሉን ከምሽቱ በሚኖረን ፕሮግራማችን ላይ እናሰማችኋለን። ስለቆረጥነው ይቅርታ። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አራጋውና
ጽዮን ግርማ ነን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
በቴክኒክ ያቀናበረልን ማክቢላ በሮ። መልካም ምሽት።